ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 3 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ጥቅምት 3 ቀን 1045 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
የገፋህን ግፋ። ችግሩ ስር ሰዶ መገፋት ካልጠፋ ውጣና አደባባይ ተናገር በይፋ። ገፊህን ታግለ ግፋ ገፍቶ ከመጠፋ። የተመቸክተኛ ያልከፋህ ተጋደም። የሰው ስጋም ብላ ጠጣ የሰው ልጅ ደም። ያቀን እስኪመጣ ኑር ደልቶ ግዴለም። ይድላ ተደላደል ይመችህ ተዝናና። ህሊና ተራቁቶ ሆድህ ሞልቷልና። ነገር ግን አንተኛው ልብህ የተከፋ ለወገንህ ያዘንክ ልብህ የተከፋ ችላ ማለት ትተህ የገፋህን ግፋ ከነ ልጅ ልጆችህ ጨርሰህ ሳጠፋ።
ወቅታዊውን የአገራችንን ሁኔታ በሚመለከት መድረሻውን ለማወቅ ከመነሻው በሚል ርዕስ የቀረበው የዕለቱ የፍኖተ ሐተታ ከዜናው በመከተል ይቀርባል።
ከዚያም በመከታተል ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
በኦሮሞ አካባቢ በእየለቱ ግጭትና በጥብጡ ተጠናክሮ ቢቀጥልም ይህን መራር ሀቅ የሚያስተጋባ አለመኖሩ ተገለጸ። ስለዚህ አካባቢ አረመናዊ ድርጊት አንዳችም ትንፍሽ የሚል የለም። ከሃያሽ በላይ የፌዴራል ፖሊስና አንዳንድ አገር ወዳድ የኦሮሞ ፖሊስ አባላት በዚህ መልኩ በኦነግ በኩል መጨፍጨፋቸውም ተነግረዋል። ጭፍጨፋው ግን በወለጋ ብቻ ተወስኖ አይቀርም፣ ሌሎችም ኢትዮጵያውያን ላይ ስለሚደረስ አበክሮ መታገልና ጸረ ሕዝቦቹን እስከወዲያኛው ማስወገድ እንደሚገባም ተገልጿል። መጀመሪያ ህወሓት ትጥፋ እንጂ የእነዚህ ቀላል ነው፣ አንድ ጥይት ሲተኮስ ገደል ይገባሉ ብሎ መዘናጋት እንደማያስፈልግና በቅርቡ የሌለ ዋጋ እንደሚያስከፍል ማገናዘብ ያስፈልጋል። ብቻ የዚህን ድራማ የአብይ የሽመልስን የቁማራቸውን መጨረሻ ለማየት ያብቃን እያሉት ልሂቃኑ እነዚህ ጸረ ሕዝቦችና በቡድን ሆነው ሕዝብን የሚጨፈጭፉ ካድሬዎቹ እስከ መጨረሻው ድረስ ታሪክ እንደሚሆኑም አመላክተዋል። የወያኔ ካድሬዎችን አስመልክቶ ሰሞኑን ከወደ ትግራይ የሚሰሙ ጉምጉምታዎች እየበረከቱ ነው ተባለ። የወያኔ ካድሮች ከተለያዩ ቦታዎች እየፈለሱ ስደተኞች ናቸው ተብሏል። እነዚህና ሌሎች ሰርጎ ገቦች የትግራይ መውደምና የወጣቱ እልቂት ብዙም ያስጨነቃቸውም አይመስልም። ወያኔ የለኮሰው ጦርነት ወላፈን ሁሉም የትግራይ አካባቢዎች ለብልቧል። ወላጆችን ያለ ጧሪ አስቀርቷል። ተስፋ የቆረጠ ትውልድ አፍርቷል። በዙሪያው ከሚገኙ ህዝቦች ጋር ቁርሾ እየወለደ መገለልን አስከትሏል። ነገር ግን የትግራይ ህዝብ ይህንን ጸረ ህዝብ በጉየው ሸፍኖ ይዞ ዛሬም እየተበላ ይገኛል። አሁንም ቅድሚያ ለኢትዮጵያ በመስጠት ትግራይን ነጻ የሚወጣበትን መንገድ ከማመቻቸት ይልቅ ህብረተሰቡ ከታሪካዊ የኢትዮጵያ ጥላት ከወያኔ ጎን በመሰለፍ እሳት መግባት የለበትም ሲሉም ማሳሰቢያ ጠቁመዋል። የትግራይ ህዝብ ከተጫነው የፕሮፓጋንዳ እንቅልፍ ሲነቃ አሁን አሁን ጥያቄ በማንሳቱ ጉምጉምታው ጨምሯል። ህዝቡ ወያኔ ከጦርነቱ አንዳች ጠብ የሚል ስኬት እንዳላመጣ ተገንዝቧል። በዚህም ጥያቄ እያነሳ ይገኛል። ወያኔ ከአገዛዙ ጋር በመቀናጀት አንድ ትውልድ ከማስፈጀት አልፎ የትግራይን ህዝብ ዓለም አቀፍ ለማኝ አድርገው የእርዳታ መኪና እየቆጠረ የዕለት ጉርሱን አገኘውን የሚል ውርደት ውስጥ ጥለውታል የሚለው ቅሬታ የትግራይን ህዝብ ትኩረት እንዲስብ አድርጓል። በተለይ ወያኔ በለኮሰው ጦርነት ካጋጠመው አስከፊ ልቂት ውርደት በኋላ ወደ ድርድር መግባቱ የወያኔ ትግራይ ያልሆኑ አመራሮች የፈጠሩት ቡድን ለራሳቸው ጥቅም ሲሉ የትግራይ ያመጡት መዘዝ ነው የሚለው ድምዳሜ በመላው ትግራይ በጉምጉምታ አሁንም እየተነሳ ነው። ሌሎች ማንነታቸው ከራያ ከአገው የሚመዘዝ የትግራይ አመራሮች እነዚህ ቅጥረኛ ካድሬዎቹ ከአካባቢው መውደም የወጣቱ እልቂትና የትግራይ መፍረስ አያሳስባቸውም የሚሉ ሀሳቦች በተለይ የታጣቂዎች የዕለት አጀንዳ መሆናቸው መፍረክረክን እያስከተለ ይገኛል። ህዝብ በዚህ ልክ ነቅቶ ወያኔንና አገዛዙን መታገል ካልቻለ በስተቀር ዛሬም ራብ ጥምጭቆና ሞትና መሰደድ ይቀጥላል። ስለዚህ ህዝብ ከኢትዮጵያ ንጹሃን ጎን በመሰለፍ አገሩን ነጻ ማውጣት ይገባዋል ሲሉም ሊቃን ጠቁመዋል። የቤንሻንጉል ጉምዝ አካባቢ ህዝብ በሱዳን ታጣቂዎች ጥቃት የማድረስ ሙከራዎች እንደተፈጸመበት ተገለጸ። የቤንሻንጉል ጉምዝ ህዝብ በሱዳን ድንበር አካባቢ ወደ ጥቃት የማድረስ ሙከራዎች መኖራቸውን አስታውቋል። የአካባቢ ነዋሪዎች በሰሜኑ ክፍል ጦርነት ጋር ተልእኮ በሚቀበሉ ኃይሎች ምክንያት በሱዳን ድንበር አካባቢ ጥቃት የማድረስ ሙከራም ተመላክቷል። ይህ ሁሉ ችግርና መከራ በሱዳን ድንበር አካባቢ የሚገኙ እነዚህ የቤንሻንጉል ጉምዝ ነዋሪዎች ውርጅብኝ ውስጥ ሲገቡ አገዛዙ ፊቱን አዙሮባቸው ዛሬም ራስ በራሳቸው ከማስተዳደር ይልቅ ሌላ አማራጭ የለንም በማለት ምሬት ውስጥ ገብቷል። አሁንም አካባቢው ድንበር ላይ ያለ ከመሆኑ ጋር በተደጋጋሚ በሱዳን በኩል ጥቃት የሚደረግበት እንደመሆኑ አገዛዙ የጸጥታ ኃይል ማሰማራት ለምን አልተቻለውም? አሁንስ በምን ልክ በአካባቢው ክትትል እየተደረገ ነው በማለት ህዝብ እየጠየቀ ይገኛል። ቦታው ለግጭት ጥቃት ምቹ በመሆኑ አገዛዙን ተስፋ ሳያደርጉ ራሳቸውን መጠበቅ እንዲችሉ በአካባቢው የአገር ሽማግሌዎች መልእክት ተላልፈዋል። የአገዛዙ ተማሪዎችን አንድ ቦታ ላይ ሰብስቦ የመጨቆን እቅዱን እያሳካ ነው ሲሉ ምሁራን ገለጹ። በደብረ ታቦርና በባህር ዳር ዩኒቨርሲቲ የማህበራዊ ሳይንስ ተማሪ የአማራ ሴት ታዳጊ ህጻናት የ12ኛ ክፍል ተማሪዎች በአገዛዙ ቅጥረኛ ኃይሎች የፌዴራል ፖሊስ አባላት መደፈራቸው ተሰምቷል። በረብሻው ወቅት የሞቱም እንዳሉ ታውቋል። ከተለያዩ አካባቢዎች ወደ ባህር ዳር ለፈተና የሄዱ 5 ህጻናት ተማሪዎች በዘንዘልማ ካምፓስ 5 ታዳጊ የገጠር ልጆች መደፈራቸውን ለማወቅ ችለናል። በተለይ በባህር ዳር የተደፈሩት ዩኒቨርሲቲ እያከመ ኪኒን እና መርፌ እየሰጠ ለፈተና ያቀረባቸው እንደነበረም ተሰምቷል። ይህ ድብቅ ያገዛዙ ህዝብ የማስፈጀት ሴራ ዛሬም በተማሪዎቹ ላይ ተጠናክሮ ቀጥሏል። በደብረ ታቦር ዩኒቨርሲቲ ደግሞ ጸጥታ አስከባሪ ብሎ አገዛዙ በመደባቸው ኃይሎች በርካታ ተማሪዎችን እየደፈሩ ሲሆን በተለይ የብጥብጡ መነሳት ለፖሊሶች ምቹ የመድፈር ሁኔታን እንደፈጠረላቸውም የአይን እማኞች ተናግረዋል። የደብረ ታቦር የደቡብ ጎንደር ተማሪዎች አሁን ያሉበት ሁኔታ የማይታወቅ ሲሆን ሌሎች ታፍነው የተደፈሩት ታዳጊዎች እስካሁን ወደ ቤተሰቦቻቸው አለመሸኘታቸውም ታውቋል። ይህ ፕሮፓጋንዳ እንዳይዛባና ህብረተሰብ መጥፎ ምስል በአገዛዙ እንዳይኖረው ድብቅ ሴራውን እያከናወነ የሚገኘው አገዛዙ እነዚህ የተደፈሩ ታዳጊ ሴት ህጻናቶች ይሙቱ ይኑር እንኳን አይታወቅም ተብሏል። ይህ ደግሞ ግፍም ኃጢአትም ነውርም ጭካኔም ወንጀልም ነው። ችግሩ ተደፋሪው ተቆርቋሪ አለበው ህዝብ እና ለምን እንደዚህ ሆኑ ብሎ የሚጠይቅ የሌለው ምስኪኑ ማህበረሰብ ነው። ዛሬም የነዚህ ወላጆች ልጆች ይለቀቁላቸው በማለት የአይን እማኞች በተለይ ፈተና ላይ ያዩና ሲደፈሩ እና ሲታከሙ የተመለከቱ አካላት አሳስበዋል። አገዛዙ ህፃናቱ ተደፍረው በዚህ ሞራል በሌለው ሁኔታ ውስጥ እኳ ወድቀው ዛሬም ለወላጅ እኳ እንዳልበቁና በበርካታ ጭንቅ ውስጥ እንደሚገኙም ተጠቁሟል። በአዲስ አበባ በሳይንስና ቴክኖሎጂ ዩኒቨርሲቲ የሁለት ዳግማዊ ሚኒሊክ ትምህርት ቤት ሴት ተማሪዎች መገደላቸው ተሰምቷል። አገዛዙና የተዋረድ ግብረ አበሮች ይህ ሁሉ ችግር ሲፈጠር ወንጀሉን በመሸፋፈን የችግሩ መሪ ተዋናይም ሆነዋል። ቅጥረኛው ትምህርትን እመራለሁ ብሎ የተቀመጠው ግብዙ ይህ ሁሉ የእቅዱ አንዱ አካል እንደሆነ የውስጥ አዋቂዎች ጠቁመዋል። ለዕለቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ድርጅቶቻችን ጋር መልካም ቆይታ። ሲበዛ አስቆሃይ ይቅርከኝ ማለት ይበቃሃ ትዕግስት ሲበዛ አስቆሃይ ይቅርከኝ ማለት ይበቃሃ ዘራ አትልም እንዴ አትነሳሞ በቃ የፈሰሰው ደም ያታይደለሞ ዘራ አትልም እንዴ አትነሳሞ ወገን እምነት ማተብ ያታይደለሞ
የሐሙስ ጥቅምት 3 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ መድረሻውን ለማወቅ ከመነሻው የሚያጠገብ እንጀራ ከመጣዱም ነው። በአዲስ አበባ ዋና ባለስልጣን ነኝ ብሎ የተሰየመው ግብዝ ግለሰብ 27 ዓመት በላይ ወይኖና ጠቦ በወያኔ ወንጀልም ባለስልጣን ሆኖ ተሳትፎ በነ አሜሪካ ፈቃድና ሲራይ መጣ ስለሆነ ይህ ብልሹ መነሻ የረባንና ላገር የሚበጅ መዳረሻ እንደማያመጣ ግልጽ ነበር። በመጀመሪያው ሰሞን በሰጡት ምክር መሰረት ወደ ሳውዲም ወደ ግብጽም ብቅ ብሎ የታሰሩትን አስፈታው ብሎ የዋሆችን ቢያስዋርቅም በአረብ አገሮች ያሉ ኢትዮጵያውያን አስከፊ ሁኔታ ምንም ሊሻሻል አለመቻሉ የሚደበቅ አልሆነም። ፍዳን የምታየው የመን እንኳን ሳትቀር ኢትዮጵያዊ ስደተኞች ላይ ያደረሰችው መከራ ውልቅልቋ የወጣው ሊቢያ አበሻን ለስቃይና ሞት ብላ ያመጣችብን ጉድ የሚደበቅ ሊሆን አልቻለም። በተለይ በሳውዲ አረቢያ ዜጎች በብዛት ታግተው ሲሰቃዩና ለሞት ሲደረጉ የኮሎኔል ግራኝ አገዛዝ የወንጀል ተካፋይ ሆነ እንጂ ንዴት እንኳን ሲያሰማ አልተደመጠም። በሰሞኑ የተባበሩት መንግስታት ከመቶ በላይ ኢትዮጵያውያንን ከየመን ወደ አዲስ አበባ አጓጓዘ የተባለው አባይን በጭልፋ እንጂ ከዚህ ዘረኛ አገዛዝ የተገኘ ፋይዳ ያለው ነገር አይደለም። ኢትዮጵያን በይፋ የካደና ጠባብነቱን በኦገነግ መሪነት ያረጋገጠውን ግለሰብ በሳውዲ አምባሳደር ብሎ ሲሾም ከራሱ ብሔር አባሎች ውጭ ለማንም ባይቆረቆር የሚያስገርም አልሆነም። ችግር ዜጎችን ለከፋ ስደት መዳረጉ እንዳልቀረው ሁሉ በአረብ አገሮች የኢትዮጵያውያን መከራ ቀጣይና ዘግናኝ እንደሆነ አለ። በጎረቤት ሱዳን፣ ጅቡቲ፣ ሶማሊያ፣ ኬንያም ቢሆን ስደተኛ መሆን ምንም ደግ ይዘት ገጽታ የለውም። የዳያስፖራ መዋጮ ይያለ ለዘረኛው አገዛዝ ዶላሩን የሚገፈግፈው ክፍል ደግሞ በአረብ አገሮች ለሚሰቃዩት ወንድም እህቶቹ ለመድረስ ሳይሆን ለአገዛዙ ሰለባ ለመሆን ፍጥነቱ ሯጮቻችንን አስንቋል። በአዳር ደግሞ የትግራይ ተወላጅ ወይም የወያኒ አጋሽ ካልሆነ ኢትዮጵያዊ ስደተኛ ሞቶ ተነስቶ አፈር ቢበላ ደንታ የላቸው የተባበሩት መንግስታት ልዩ ልዩ አካላት ለማን እንደሚቆረቆሩ ይፋ ካደረጉም ቆይተዋል። የተዘረፈን የአማራ መሬት ምዕራብ ትግራይ ብለው ለወያኔ እንዳጸደቁለት ሁሉ ለሀገሩ የቆመው ፋኖን ለማውገዝና ለመወንጀል ወደ ኋላ አላሉም። ይህን ይዘን እነሱን ስናወግዝ ለጉዳታችን ዋና ተጠያቂ ግን ዛፎች እንዳሉት የራሳችን ጠማማዎች መሆናቸውን መቼም መዘንጋት የለብንም። ባዴን ወይም የአማራ ብልጽግና የተባለው ቀዳሚ የአማራው ጣላት ሆኖ አይተነዋል። አጣየ የጋየ አማራ ተብሎ ህፃን ሳይቀር በያቅጣጫው እየተቀላ ለአውሬው ኮሎኔል ድጋፋቸውን መስጠት የቀጠሉ የቀንጅብ እነ ሽመልስን ካባ ያለበሱ ከዘረኛ ኤምባሲዎች ጋር ተመሳጥረው ህዝብን መጉዳት የቀጠሉ እነማን እንደሆኑ ሚስጥር አይደለም። በልጥ የሆኑ የመሰላቸው ባንዶች ደግሞ በመይሶን ጊዜ ያየነው ላይበቃ አገርን ለመታደግ ከጨቋኝ ጋር መተቃቀፍ በሚል አገር አጥፊ ፈሊጥ ዘረኛውን ወያኔ ለማገድ ዘረኛውን አገዛዝ ማቀፍ ሲሉ ተደምጠዋል። እነሱ የሚኒስቴር ቦታ ቢሰጣቸው ህዝብ ያገኘው ያው ፍጅቱን ነው። አቋማቸውን ለማሻሻት የገለማ የደርግ ጸረ ኢሃፓ ሶማሌን ደገፈ ልፈፋ እንደገና ቢያስጮሁም ቅንጣትም ያልገባቸውን እነማኦ ለሀገር ሲሉ ከጠላታቸው አበሩ የሚል ድንብርብርን ቢያስተጋቡም ዘረኛውን ኮሎኔል መደገፋቸውን ክህደት ከመሆን የሚቀይርላቸው የለም። ኢሃፓ ከሻቢያ ተገናኘ ብለው ያወገዙ ሳይውል ሳያድር ኤርትራ ሄደው ሲመሽጉና የቱሻ የውሸት ሸማቂ ሲሆኑ ስንቱ ሊወቅሳቸው ሳይሆን ገንዘብ አዋጪ እንደሆነላቸው መጥቀስ ያስፈልጋል። የቀይ ሽብር አባወራውሪዎችን ጓድ ጓድ የተከበሩ ይያሉ በዚያው ልክ ሰለባቸውን ድርጅት የሚያወግዙት ደግሞ እነማን እንደሆኑ አላጣናቸው። በደም የተጨማለቀ እጃቸውን የጲላጦስ ነው ያደላቸው ዘረኛ አገዛዝን ያገለገሉ ዛሬም ፍርፋሪ ቢቃርሙም አያስደንቀንም። ሰው ይቀየራል ይሉናል በሂደት ለውጥ ይመጣል የሚለውን ህብረተሰባዊ እውነታ የዘነጋን ይመስል ለውጥና አድርባይነት ግን ለየቀልናቸው። ሶስት የተለያዩ አገዛዞችን በታማኝነት ያገለገለ አንድ ጠበቃ ነበር። የዘረኛው ኮሎኔል ሎሌዎች ትላንትም የደርግ ታዛዥና መስክሮች ነበሩ። ላፈሰሱት ደም ንስሐ ሳይከጅላቸው ሞት የወሰዳቸውን እንዳየነው ሁሉ ካገዛዙ በመጠጋት የትላንት ጸያፍ ማንነታቸውን የካዱም ጥቂት አይደሉም። ከአርባ ዓመታት በፊት ይህ ነበረ ተደረገን ያውም በስህተት ሙጭጭ ብሎ መያዝ ምን ይባላል? ሁሉም ትውልድ የራሱን መስቀል ይሸከም የተባለው ተረስቶ ቡከን ማንነትን በአርበኞች ታሪክ ትረካ መሸፈን ማካካስ የሚያዋጣ ሊሆን ከቶም አይችልም። ኦነግ ጥበቱና መሐይምነቱ በአንደኛው ምዕት ዓመት በዘረኝነት በምስራቅ ወለጋ ህዝብ እየፈጀ የዛሬ 100 ዓመት ምኒልክ ጡት ቆረጡ ብሎ ሐውልት ሰርቶ ሊተርክብን ይሞክራል። ሸኔ ገለመሌ ወያኔ ቢከፍቱት ተልባ ሁሉም ያው ማፈሪያ የአሜሪካን የአረብ ያድሃሪያን መጋዣ ሁሉንም በትግል ከማስወገድ ሌላ ምንም መፍትሄ የለም። ከዝንጀሮ ቆንጆ መፈረጅ መጣሩ ከንቱ ነው። እንደተባለው ደግሞ ዘረኝነት ምን ቢኩሉት አስቀያሚና ጭራሽ ኃጢአትም ነው። ድል ለኢትዮጵያ ህዝብ አገር አድን ትግል ዘረኝነት ይውደም።
Yeah, we go. ማንያውራ የነበረ ክፍል 5 ኢሃፓ ህዝባዊ ራእዩ ትግል ውድ ህይወት የሚገበርበት ከባድ መከራን መቀበል ግድ የሚሆንበት ነውና ለምን አላማ ለማንስ ጥቅም መስዋዕት እንሆናለን እንሰቃያለን ለሚሉት መሰረታዊ ጥያቄዎች ምላሽ መስጠቱ ቀዳሚ መሆን አለበት። ግለሰብን ለማንገስ ወይም ቁንጮ ለማድረግ ብቻ የሚደረግ ትግል አሳዛኝ ቢሆንም ቢያንስ አላማው ግልጽ ነው። ትግል አላማ ያሻዋል። የፕሮግራምን ነጥቦች ከበሳል ድርጅቶች ቀርቶ ከመደርደር ባሻገር ጠለቅ ያለና ራሱን የቻለ ራይ ያስፈልጋል። ለህዝብና ለሀገር የሚደረግ ትግል ደግሞ ህዝባዊ ራይ ከሌለው የትም አያደርስም። ኢያፓ ለአራት አስርት ዓመታት ጸንቶ የታገለው እስትንፋስ የሚሰጠውና የሚያጠናክረው ህዝባዊ ራይ ስለነበረውና ስላለውም ነው። ስለዚህም ያለፉትን የኢሃፓ አቋሞች ለመመርመር እንደቃጣ ነው ሁሉ ኢሃፓ ህዝባዊ ራዩ የሚለውን መዳሰስ እንፈልጋለን። ኢሃፓ በ1964 ዓመተ ምህረት የተመሰረተው መሬት ላራሹ መብት ለሰርቶ አደሩ ህዝብ ብሎ ለአመታት ሲታገል ከነበረው እንቅስቃሴ ተወልዶ ነበር። መሰረቱ ህዝባዊ ስለነበርም ራዩ የጥቂቶችን ኢትዮጵያ በትግል ለውጦ ብዙዋኑ ለማድረግ ነበር። የወቅቱ ስርዓት ለጥገና ለውጥ እንኳን ክፍት ባለመሆኑ በመፈንቅለ መንግስት ይወገድ ዘንድ ሙከራ ተደርጎበት እንደነበርም የሚታወስ ነው። ለዚህ ሙከራ የሰጠው ምላሽ ደፈሩኛላቸውን መግደል ወይም አስከሬናቸውን ሳይቀር በአደባባይ መስቀል እንደነበረ በነ ቢትወድድ መኮንን ነጋሽ፣ በነ ገርማሜና መንግስቱ ንዋይ ላይ የደረሰው እርምጃ፣ በነ ደጃዝማች ታከለ ወልድ ሐዋርያት ላይ የደረሰው ምስክር ነው። ተማሪዎችም በዚያን ጊዜ ለአባባ ጃንሆይ አቤቱታ አቅራቢ እንጂ ተቃዋሚ አልነበሩም። ስርዓቱ ለውጥን ማስተናገድ ሲያቅተውና በአጉራችንና በዓለም አቀፍ ደረጃም ይነፍስ የነበረውን የለውጥ ንፋስ ኢትዮጵያንም ተነሺ ሲላት ታሪክ ውለታቸውን የማይረሳው ጀግናና ሀገር ወዳድ ምሁሮች አድሃሪውን ስርዓት በስር ነቀል ለውጥ ለማስወገድ ትግል ጀመሩ። በነበረው የትግል ሁኔታና የኃይሎች አሰላለፍም በሪዮት ወደ ግራ ማዘንበላቸው የግድ የነበረ ሲሆን ይህንን በመጻረር ሌላ አማራጭ ሆኖ ይቀርባል ነበር። ብሔራዊ ራይ የነበረው ከበርቴ በቦታው ስላልነበረ አቀባባይና የባት ተለጣፊ ቅጥረኞች ህዝብን የሚስብ አማራጭ ማቅረብ አልቻሉ። በሁሉም አንገብጋቢና ሀገራዊ ጥያቄዎች ላይ መልስ ሊሰጥ ደፍሮ የተነሳውና የቃጣው ተራማጁ ክፍል ስለነበር ባለው ሪዮት መሰረት ምላሽ ሊሰጥ ሞክሯል። ያፓ በዚያን ጊዜም ቢሆን ህዝባዊ ራይን መሰረት አድርጎ ለሀገር ሉዓላዊነት ጸረ ኢምፔሪያሊስት ወይም ጸረ እጅ አዙር ቅኝ አገዛዝ ትግል ሲያካሂድ በመብት ደረጃ ደግሞ የአጼው ስርዓት ተወግዶ ህዝባዊና ዲሞክራሲያዊ ሪፐብሊክ እንዲቋቋም ታግሏል። ይህ ትግል ከህዝብ ትግል ጋር ተደምሮ ለየካቲት 66 አብዮት መፈንዳት ምክንያት ሲሆን በአብዮቱም ወቅት ኢሃፓ ራዩን አጥፎና ሰርዞ ሹመት ይበቃኛል ብሎ በክህደትና በባንዳነት ጎዳና ሳይነግድ የምርጥ መኮንኖች አገዛዝ በጊዜያዊ ህዝባዊ መንግስት ይተካ ብሎ ህዝብን አነሳስቶ በሰላም መታገሉ ይታወሳል። የመኮንኖቹ ጥርቅምና የወቅቱ አጋሮቹም ኢሃፓ ባካሄደው ፖለቲካዊ ትግል ስለተሸነፉ በኢሃፓ ላይ ጦር አውጀው ህዝብን የመፍጀት ዘመቻ መክፈታቸው በታሪክ የተመዘገበ ነው። ዛሬ ታሪክን አጥፊዎችና ዳክም ወንጀል ፈጻሚዎች በመላ ኢሃፓ በደርግ ላይ በከተማ ጦርነት አውጀ ብለው ቢቀላምዱም ኢሃፓ በሰላም ሲሰለፍና ሲታገል በየቀበሌው በሰራተኛው ቀን ሜዴይና ሌሎች ጊዜዎች በጅማ በአዋሳ በአሰበ ተፈሪ ወዘተ በዘመቱት በእነ አሊ ሙሳ በብቸና ህዝብ ላይ ግፍ በፈጸሙት በእነ ሻለቃ እንዳለ ተሰማ ወዘተ ግድያው ተፋፍሞ ነበር። ደርጉ በመስከረም 21/1966 ባወጣው ያስቸኳይ ጊዜ አዋጅ ይዘቱና አቅጣጫው ምን እንደነበረ ያሳየ ሲሆን ኢሃፓ ለዓላማው በሰላም ሲታገል ቆይቶና አያሌ መስዋዕትነትን ከፍሎ ያለ የይፋ ጦርነት ሲታወጅበት ደግሞ ወደ ራስ መከላከሉ አምርቷል። ኢሃፓ የህዝብን ራይ ለሹመት አሳልፎ ሳይሰጥም ደርጉ የህዝብ ድርጅት ጽፈት ቤት አባል ሆናችሁ ጭቆናይን አጅቡልኝ ሲልም አሻፈረኝ ብሏል። በዚህም ሆነ በሌሎች ጉዳዮች ሁሉ ኢሃፓ ውሱን ድርጅታዊ ጥቅምን በማስቀደም የህዝብን ጥቅም አሳልፎ ስላልሰጠ ለጠመንጃና ለድጋፍ ሲል ለሻቢያ አልተጎነበሰም። ለሚኒስቴርነት ሹመት ሲል ለመንግስቱ ኃይለ ማርያም አልሰገደም። ለባዳን ድጋፍ ሲል ኢትዮጵያን አልካደም። ኢሃፓ ህዝባዊ ራዩን ጠብቆ የታገለ በመሆኑም ደግሞ ብዙ ስቃይና መከራ ደርሶበታል። ገዥነን ባዮችም ባዕዳንም እነ ወያኔም ወክተውታል አድምተውታል። ዛሬም ይህን የትግል ታሪኩን ሊያጠፉ የተነሱ ኢምንቶች ዘመቻ ከፍተውበታል። ይህ ሁሉ ጥላቻ ይህ ሁሉ ዘመቻ ለምን ስንል ደግሞ የዘማቾቹን ማንነት በማጤን ብቻ መልሱን እናገኘዋለን። ትላንት ቀይ ሽብር ተሳትፈው ህዝብን የፈጁና ያሰቃዩ ጸረ ኢትዮጵያ ሟች የመለስ ሎሌዎች ዲሞክራሲ ከመጣ ህዝብ ለፍርድ ያቀርበናል ብለው የሰጉ ወንጀለኞች ከዳው ህዝብን ድርጅትን የጎዱ ግለሰቦች በሞት ለተወሰደ አምባገነን መሪያቸው ያደሩ ጥቅም አሳዳጆች ናቸው ዛሬ በኢሃፓ ላይ የሚዘምቱት። ህዝብ ግን ለኢሃፓ ያለው አመለካከት ቀናና የድጋፍ ነው። በኢሃፓ ትግል መብቱ ይከበር ሲባል አይቷል። በኢሃፓ ሁሉም ኢትዮጵያዊ ብሔረሰብ ሃይማኖትና ጾታ ሳይለይ ሲታገል አይቷል። ኢሃፓ ለጥቂቶችና ለምርጦች ጥቅም ሳይሆን ለብዙሃኑና ለጋራ ሀገር ሲዋደቅ ተመልክቷል። ኢሃፓ ራዩ ሌላ ሳይሆን የህዝብ መሆኑ በገቢር ማስመስከሩን መዝግቧል። የህዝብ አለኝታና ደመላሽ ሲል ኢሃፓን የሚጠራውም አለምክንያት አይደለም። ዛሬ በተለይ በቃሉ የማይረጋ ወንኔው ከክር የቀጠነ ለጥቅም ተሯሯጭ ጽናት አልባ መስዋዕትነትን ፈሪ የምላስ አርበኛና የባድ ሎሌዎች የፖለቲካውን መድረክ ባጠበቡበት ወቅት የኢሃፓ ግትር ህዝባዊነት ድፍረትና ቆራጥነት ሞት አይፈሪነት ንጹህ ሀገር ወዳድነትና ጽናት ለህዝብ በጎ ትዝታና ተስፋ ሰጪ ትውስት መሆኑ ግልጽ ነው። ኢሃፓ በዓላማው መጽናቱን ግትርነት ወይም በቅርቡ አንድ ምሁር እንዳለው በድድብናም ሊፈርጁት የሚፈልጉ እንዳሉ ግልጽ ነው። በአቋም መጽናት እንዲህ ባሉታዊ ከተፈረጀ ለመጣው ባለስልጣን ሁሉ መጎንበሱ ደግሞ ብልህነት መሆኑ ነው። ሐቁ ግን ሌላ ነው። ለአጽም ለአሜሪካም ማደር ለደርግ አማካሪና ደጋፊ መሆን ወያኔ ሲመጣ ደግሞ ልጆቼ ወይም ዲሞክራቶች ብሎ መደገፍ ነው በከፍተኛ አሳፋሪ ድድብናና አድርባይነት መመዝገብ ያለበት። ይህን አይነቱ አቋም ቢስነት ነው ራይ አልባነትን የሚያሳይ። ማለትም መርህ ስነ ምግባር አጥቶ ለሶስት ስርዓት ማደር ለምሳሌ። ك ከዚያም ከህዝብ ጎራ ለመደባለቅ ደሞ መፍጨርጨር። ኢሃፓ ይህ አይነት ውሽልሽል መንፈስ ዝርም አይለበት። ጽኑ ሆኖ የሚቆየው ደግሞ ጊዜ ይቀየር ያለውን አቋም ባለመቀየር ሳይሆን ህዝብና ሀገርን ማስቀደም የሚለውን መርሁን ባለመለወጥ ነው። ለደርግ አድሮ ደርግን መክዳት፣ ከዚያም ለወያኔ አድሮና አምባገነናዊነትን ደግፎ መሰለፍና ከዚያ ደግሞ ተቃዋሚ ነኝ ማለት ለምሳሌ ብልህነትን ሳይሆን ለሆድ ማደርን መዋለልን ቋሚ ራይ ማጣትን አመላካች ነው። ነጋጠባ ወደ ትቢያ እየተጣለ የሚነሳ ራይ ህዝባዊ አይደለም። ያለፈው ለመጪው ድልዳል ነውና የኢሃፓ ራይም ዛሬም የህዝብ ምኞትና ህልም መሰረት ያደረገ ነው። ዝንጀሮ መቀመጫይን አለች እንደተባለው በቅድሚያ ጭንቀታችን ሀገራችንን ይመለከታል። ወያኔ ሊያጠፋት የሚጥረውን ውድ ኢትዮጵያችንን በተመለከተ ኢሃፓ የህዝብ ዲሞክራሲያዊ መብት ተከብሮ እኩልነት ተረጋግጦ አንድነቷ በዚሁ መሰረት እውን ሆኖ እንዲገኝ ይመኛል። የሚያገር አንድነት በመብትና በእኩልነት መረጋጋት ላይ ተገንብቶ ይገኝ የሚል አቋም ነው። የኢሃፓ ኢትዮጵያ ታላቅነቷ በህዝቧ ስምረትና ብልጽግና በመብቱ መከበርና መጠበቅ ላይ የሚከሰት ነው። በተጨባጭ ደግሞ ኢሃፓ የፌደራል አወቃቀር ምናልባት ለዚሁ ግብ የተሻለ አማራጭ ነው ብሎም ያምናል። ይህንን አማራጭ ከደርግ በፊትም ኤርትራም ችግር መፍቻ ብሎ አቅርቦ እንደነበር የሚታወስ ነው። ወደፊትም ቢሆን ኢሃፓ ያለው ራይ ሰፋ ያለ የህዝቦችን አንድነት የሚፈልግ በመሆኑ ሀገሮችና ህዝቦች ተባብረው ካልቆሙ ሀያላን ሀገሮች መቋቋም አይችሉም ባይ ነውና ከዛሬ የንዴትና የቂም በቀል ስሜት ባሻገር ህዝቦች የሚያብሩበትና ከጦርነት አባዜ የሚላቀቁበትን መንገድ ይሻል። ይህ ደግሞ በሁሉም መስክ ከትምክትና ከጥበት መላቀቅን ጽንፈኛና ጎጂ ከሆነው በእርተኝነት መራቅን የግድ የሚል ነው። ኢሃፓ ለኢትዮጵያ ያለው ራይ ዛሬ ባለም ደረጃ የራ መላያ ሆና ያለችውን የሚፍቅና የሚሰርዝ ነው። በመሆኑም ትላንት አምኖበት የቅይጥ ኢኮኖሚ እንዳለው ሁሉ ዛሬ ደግሞ የህዝብን ጥቅም የማይጸረርና ለከት ያላጣ የነጻ ገበያ ስርዓትን ይደግፋል። መሰረቱ ብሔራዊ ነጋዴዎችና ከበርቴዎች ላይ የቆመና የህዝብን የኑሮ ደረጃ ከፍ የሚያደርግ ብዙሃንን መረን ለለቀቀና ጽፍን ብዝበዛ የማያደርግ ሆኖ ሀገሪቷን ግን የሚያለማና የሚያበለጽግ የኢኮኖሚ እንቅስቃሴን ይመርጣል። የሀገሪቷ ሀብትም ለባድ የማይጋዝበት ወይም ቁልፍ የምርት ተቋሞች ለባድ አሳልፈው እንዳይሰጡም ፈላጊ ነው። ህዝብ በተለይም ሰርቶ አደሩ ህዝብ የላቡ ተጠቃሚና በኢኮኖሚው መስክ ወሳኝ እንዲሆን ይመኛል። የኢሃፓ የሀገር ግንባታ ራይ ህዝብን ያቀፈና በህዝብ ጥረት የሀገርን ግንባታ የሚፈልግ ብቻ ሳይሆን ሰርቶ አደሩም ህዝብ በቅድሚያ የእድገቱ ተጠቃሚ መሆን ይገባዋል የሚል ነው። ከዚህ ባሻገር ደግሞ የኢኮኖሚ መስክም ለጉዳዩ መሃይም በሆኑ እቅድ አውጪዎች ወይም ዘራፊዎች እጅ እንዳይገባ ማድረግ ይሻል። ኢሃፓ እንደ ህዝባዊ ድርጅት ራዕይ ብሎ ሲሰለፍ ደግሞ በመጀመሪያ ደረጃ የሀገር ወይም ብሔራዊ ራይ ባለቤት ህዝብ ራሱ ነውና የህዝብ መብት መከበር ወሳኝ ነው ይላል። ደጋግሞ እንደገለጸው የህዝብ ዲሞክራሲያዊ መብት ያልተገደበ መሆን አለበት። ስለሆነም በሰበብ አስባቡ የህዝብን መብት ሊገድቡ የሚሹ ኃይሎች ጋር አይስማማም። በኢሃፓ ራይ የህዝብ የመደራጀት መብት፣ የህዝባዊ ድርጅቶች ነጻነት፣ የጽሑፍና የንግግር ነጻነት፣ የመምረጥና የመመረጥ መብት ወዘተ በሞላ ገደብ አልባ ናቸው። መብት ሲልም ለብዙሃኑና ብዙሃኑ ለደገፉት አቋም ብቻ ሳይሆን በተለይም ተቃዋሚ ሐሳብ ላላቸው ለዳጣም በስልጣን ያለውን ኃይል ሊቃወሙ ለሚሹ ክፍሎች እውን የሚሆንና የሚረጋገጥ መብት ማለት ነው። ማንም ኢትዮጵያዊ በፖለቲካ አቋሙ የተነሳ ምንም ጥቃት እንዳይደርስበት የሲየል ወይም የጭካኔ ድብደባዎች በማንም እስረኛ ላይ እንዳይፈጸም ማገድ፣ የህፃናት ሙሉ መብት ማስከበር፣ የሴቶችን ሙሉ መብት ማስከበር፣ ሃይማኖቶችን እኩልነት ማረጋገጥና መንግስትና ሃይማኖትን መለየት ወዘተ። ኢሃፓ መብት ሲል የሚያካትታቸው እነዚህ ነው። በኢትዮጵያ ምድር ሁሉም ኢትዮጵያዊ የፍትህ ባለቤት ሆኖ በህግ ፊት እኩል ሆኖ መብቱ ተከብሮ ሳይሸማቀቅ ቀና ብሎ በዜግነቱ ኮርቶ የሚኖርበትን ሀገር እውን ማድረግ። ይህ የኢሃፓ ራይ መንግስት የሚባለው ተቋም ለህዝብ ታዛዥና ተገዢ መሆኑን የግድ የሚል ነው። እስከ ዛሬ በአገራችን መንግስት የተባለው ተቋም በህዝብ ላይ የቆመ ጸረ ህዝብ የሆነ ነውና የአዲስቷ ኢትዮጵያ መንግስት በህዝብ የተመረጠ በህዝብ ሊወገድ ሊነሳ የሚችልና የህዝብን ወሳኝነትና የበላይነት የማይነጥቅ ይሆናል። ይህንንም ለማረጋገጥ ለመደንገግ ህዝብ በወኪሎችና በአዋቂዎች አስረቅቆ በውሳኔ ህዝብ በነጻ ፍላጎት የሚያጸድቀው ህገ መንግስት ይኖራል ማለት ነው። ህፃናት በትምህርት ገበታ በመገኘት ፈንታ በመንገድ አዳሪነት ለልመና የሚዳረጉባት ኢትዮጵያ በኢሃፓ ራይ ውስጥ የለችም። ወጣት ሆኑ ሌሎች ሴቶች ለሴተኛ አዳሪነት እንዳይገደዱ ህዝብ የመጠለያ ቤት የማግኘት መብቱ እንዲጠበቅ በበቂ የመመገብ ችሎታ እንዲኖረው ለልጆቹ የትምህርት መብት ለቤተሰቡ የኑሮ የህይወት ዋስትና እንዲኖረው ማረጋገጥ የኢሃፓ ራይ አካል ነው። የጤናው አገልግሎት ተስፋፍቶና አጥፊ በሽታዎች ተገድበው እንዲገኙ ማድረግ፣ ጎጂ ባህሎችን ማስወገድ፣ ለአዛውንት እንክብካቤ ማድረግ፣ የህዝብን ትስስር ማበረታታት፣ ማንም ሀገር ጥሎ እንዳይሰደድ መጣር፣ እንዲሁም የእስር ቤቶችን ቁጥር ማመንመንና መቀነስ ወዘተ። ራይን የኖርነው ካለው ቅዠት መለየት ያሻል ማለት ነው። ሀገራችን በዜጎች ተከብራና ልጆቿን አስከብራ ትገኝ ዘንድ ደግሞ ከባዕድ ቁጥር ነፃ መሆኑ አይግድ ነው። በመሬታችን የባዕድ ጦር ከቶም እንዳይሰፍር፣ የሀገራችን ሉዓላዊነት በባዕድ ኃይል ከቶም እንዳይደፈር ማረጋገጥ ማለት ነው። ይህም እንዳለ ሆኖ ከውጭ ሀገሮች ጋር በጋራ ጥቅም ላይ የተመሰረተ ግንኙነትን በማድረግና የአፍሪካ ህዝብ የአንድነትን ትግል በመደገፍ ሀገራችን ሚናዋን እንድትወጣ አስፈላጊ ነው። ህዝባዊ ድርጅት ህዝባዊ ራይ ያሻዋል። ይህንንም ራይ በኢትዮጵያ ላይ ከሚነሱት ሀገር አጥፊዎች ተቃውሞ የተነሳ ከመቅጽበት የሚያጥፈውና የሚሰርዘው ሳይሆን ለሀገር ሉዓላዊነት በጸና አዎን በጸና መንፈስ የሚያድሰው ነው። ወደ መሰረቱ ስንሄድ ደግሞ ዋናው ጉዳይ ኢትዮጵያን ለዜጎቿ መልሶ ማስረከብ ማለት ነው። ዛሬ ኢትዮጵያ የልጆቿ አይደለችም። ቀማኛና ጥፋቷን የሚመኝ ቡድን ከህዝብ ነጥቆ ተቆጣጥሯታል። ለህዝቧ ሲኦል ገሃነም አድርጓታል። ይህንን እርግማን ማስወገድ ነው የኢሃፓ ራዕይ። ለራሱ ውሱን የፖለቲካ ስልጣን መዋደቅ ሳይሆን ለህዝብ መብትና የሀገር ባለቤትነት መታገል። ራያቸው ቤተ መንግስት አዳራሽ ላይ ከሚዋልለው ወይም ከሹመኛና ገንዘብ ዙሪያ አለው ከሚለው ክፍሎች ኢሃፓ የተለየ መሆኑን ባካሄደው ትግል የደም ዋጋ ከፍሎ አስመስክሯል። ኢሃፓ ዛሬ ዋናው ተልእኮ ህዝባዊ ራዩን መጠበቅና አለመበረዝ አለመሸርሸር ነው። ፍራንክ ሲያቃጭል መርህን አለመርሳት፣ በጽናት አዎ በጽናት ግትር ድርቅ ብሎ ህዝባዊ ራዩን እውን ማድረግ። ማን ያውራ የታገለ ለህዝብ ሲል የተሰዋ መከራ የተቀበለና ህዝባዊ ራዕዩን ያልካደ።
በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢሃፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አእላፍ አባላቱን ሕይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ከሃዲዎች በማያዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚትነከነኩና የሚረኩ ዛሬም አእላፍ ናቸው። ኢትዮጵያ በኢሃፓ በኢትዮጵያ ሕዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዚያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅት በሚል ሲያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢህአፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን በዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ መታታዊ በሆነ ፍጥነትና የመስረታ አድሚው ማግስት በህዝቡ ልቦና ውስጥ ተሰፍቲ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ ያገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢህአፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺ በሺ ወጣቶች የኢህአፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ኢህአፓ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህልዲና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረታን ስተው የተፋለሙ የኢህአፓን ስታጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። ኢህአፓ ከቡር አላማ አይቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሄዱ የወደቁ ክቡር ህይወታቸውን ለኢህአፓና ለህዝባቸው በዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው ተማሪው መምህሩ ገበሬው ወዘተ ሁሉ ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ ለእኩልነት ለሰብአዊ መብት መከበር ለዲሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የሀፋ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓመተ ምህረት ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከ ገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የአፓ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ በአፓ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። የአፓ ነሐሴ 26 ቀን 1967 ዓመተ ምህረት በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢህአፓ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢህአፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እንብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ በኢህአፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማ አበበንና አምሳለቃ ወልደመንህን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳራ 13 ቀን 1967 ዓ.ም ተብረት ቀዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢሃፓ አባላት ነበሩ። ደርግ በኢሃፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13 1967 የግፍ ረሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። 6ቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋዬም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢሃፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢሃፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ትላላችሁ? ማለት ያላዋቂ አስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና ያንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። በአርሚ አቪዬሽን ውስጥ የኢሃፓን መዋቅር ለመዘረጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የኢሃፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ተብረት ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን 2ቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም ተብረት የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢሃፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች ባሰቃቂ ሁኔታ ተገደሉ። የ3ቱ ወጣት መኮንኖች፣ የ3ቱ የህዝብ ልጆች፣ የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢሃፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢሃፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት፣ ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም የተዘጋጁ። በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢሃፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢሃፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢሃፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን ማጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢሃፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።
መቼ ደስታ ፈለቀ ለግል ደስታ በጅምር ቀረኝ ውጥሩ ምኞቴ መቼ ደስታ ፈለቀ ለግል ብቻ በጅምር ቀረንጂ ውጥኑ ምኞቴ
አብረን እንነሳ ከዘለዳው
ችግራችንም አንድ ህልማችንም ያው ነው። አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው። የትም ሸሽቷል ወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ
አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል አንድ ነው ጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አሻም መጓተት እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ ነጻነት ክን ጠብቅ ለሀገር ተሰውተህ ተማመን በህዝብህ ተማመን በራስህ ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ሊሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ እግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ መቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ ትውሉ ሰው እያሻል አገር የሚሠራ ለምን ዞር በል አትበል እንዋል ባተካራ ለማይቀረው ነገር ሕዝብ አውቆ ሲነሣ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጐትቶ ገፍትሮ ድንጋዩን ነቅሎ ትክሉን ጉቶ ምን ያቀዣብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኩን የተቆራኘ ነው ዕጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ሕዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ
ታለው እንደ ክርዳድ ወይ ግዴ ደቁ አሳየን ጉድ ሰንሳለጨ በደው እያ ጎበደደ በሆድ ተገቶ ማልሞት ከለበደ ልቡ ከፈተተ ወንዴው ከላሸቀ ክብሩን ካዋረደ የግፍቻናው ይብዛ ይልፋ ነገር ይላ የቁሙት ነው ይሞት ኖሮም የለው መላ በልበለው 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 በልልኝ በልልኝ አጋለው ወቃልኝ በለው 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 ወዳም ለሆዱ የወገኖቹን ታሪክ ሲያጠፋ ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ 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 ከመላ ሁሉ ልትብ እያለ የአገሩን ታሪክ እያቃለለ ተዋርዶ አዋራ
sento la male.
Lagere, 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 lagere.